the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ነሐሴ 1 2007 ዓ.ም ዝግጅታችን ተጀምሯል። ጤና ይስጥልን፣ እንደምን አመሻችሁ።
ጤና ይስጥልን፣ እንደምን አመሻችኋል። ክቡራትና ክቡራን አድማጮች፣ ምሽቱን የምናስተናግዳችሁ ሰሎሞን አባተና
አዲሱ አበበ ነን።
ዜጎቻችን ወደ ተለያዩ የአረብ ሀገራት፣ መካከለኛው ምስራቅ ሀገራት ለስራ በሚሄዱበት ጊዜ ሰልጥነው መሄድ አለባቸው በሚል ሁኔታ ከትምህርት ሚኒስቴር ቴክኒክና ሙያ ጋር በመነጋገር ካሪኩለም ተዘጋጅቷል።
አቶ ግርማ ሸለመ የሰራተኛና ማህበራዊ ጉዳይ ሚኒስቴር ቃል አቀባይ ናቸው። ወደ አረብ ሀገሮች ለስራ ስለሚሄዱ ኢትዮጵያውያን ለቪኦኤ ከተናገሩት የተቀነጨበ ነው። በአብይ ርዕስ ዘገባ አለን። ለዋና ዋና ዜናው ደግሞ አዲሱ አበበ።
የሪፐብሊካን ፕሬዝዳንታዊ ተወዳዳሪዎች የመጀመሪያውን ክርክር ትናንት ማታ አካሄዱ። የፕሬዝዳንት ኦባማ ከፍተኛ ደጋፊ ከሆኑት ዲሞክራቶች አንዱ ቻክ ሹመር የፕሬዝዳንቱን የኢራን ኒኩሌር ስምምነት ተቃወሙ። ሳውዲ አረቢያ ውስጥ 15 ሰዎች ለአጠፋው ፈንጂ ተጠያቂው እኔ ነኝ ይላል አንድ የእስላማዊ ነኝ ባዩ ነውጠኛ ቡድን አጋር።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ኢትዮጵያ ውስጥ በታሰሩት 18 ሙስሊም መሪዎች ላይ የተላለፈውን የእስራት ፍርድ የዩናይትድ ስቴትስ ዓለም አቀፍ ሃይማኖታዊ ነጻነት ኮሚሽን አጥብቆ አውግዟል። ኮሚሽኑ ባወጣው መግለጫ በአወዛጋቢው የኢትዮጵያ ጸረ ሽብር ሕግ ክስ ተመስርቶባቸው ጥፋተኝነት የተበየነባቸው መሪዎችና የተፈረደባቸውም እንዲለቀቁ ለረጅም ጊዜ ሲሟገት መቆየቱን ኮሚሽኑ አስታውቋል። ዩኤስሲአይአርኤፍ በሚባል ምህጻር የሚጠራው ማኅበር ወይም ድርጅት ሊቀመንበር ዶክተር ሮበርት ጆርጅ ሰዎቹ ለሃይማኖት ነጻነት በሰላማዊ መንገድ ሲሟገቱ የነበሩ ናቸው ብለው የፍርድ ሂደቱ የኢትዮጵያ መንግስት የደነገገውን ጸረ ሽብር ሕግ ለሰብአዊ መብቶች ከበሬታ የሚሟገቱትንና ተቃዋሚዎችን ለማፈን መጠቀሙን እንደቀጠለ የሚያሳይ ነው ብለዋል። በዚህ ሳምንት በተላለፈው የእስራት ፍርድ 4 ተከሳሾች 22 ዓመት፣ ሌሎች 14 ተከሳሾች ደግሞ ከ7 እስከ 18 ዓመት እስራት ተፈርዶባቸዋል። ከመካከላቸው በሙስሊም ተቃዋሚዎች ብሶታቸውን ለኢትዮጵያ መንግስት በማሰማት እንዲወከሉ የተመረጡ የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት፣ ጋዜጠኞችና ሌሎችም የሰብአዊ መብቶች ተሟጋቾች ያሉባቸው መሆናቸው መግለጫው አትቷል። የዩናይትድ ስቴትስ መንግስት ይህንና በሌሎችም ሰብአዊ መብቶች ተሟጋቾች ላይ የሚካሄደውን ያለ አግባብ የወንጀል ተግባር በይፋ እንዲያወግዝ የዩናይትድ ስቴትሱ ዓለም አቀፍ የሃይማኖት ነጻነት ኮሚሽን አሳስቧል።
45ኛው የዩናይትድ ስቴትስ ፕሬዚዳንት ለመሆኑ ውድድር ውስጥ ከገቡት 17 ሪፐብሊካን ተፎካካሪዎች አስሩ ትናንት ማታ የመጀመሪያ ክርክራቸውን አደረጉ ይላል ዘጋቢያችን ጂም ማሎን።
I think the big takeaway from this first Republican debate was that Donald Trump was in the spotlight. He certainly didn't shirk from it.
በትናንቱ የሪፐብሊካኖቹ የመጀመሪያ ዙር ክርክር የትኩረት ማዕከል የነበሩት ዶናልድ ትራምፕ ይመስሉኛል። በእርግጥም ከዚያ ትኩረት ሳቢ ሁኔታ ውስጥ ሊወጡ አልፈለጉም። ነገር ግን በፓርቲው የፕሬዝደንታዊ ፉክክር መጨረሻ ከአንድ ሌላ የሪፐብሊካን ተፎካካሪ ጋር ብቻቸውን ቢቀሩ ሌላኛውን ተፎካካሪ እንደማይደግፉ ያሳወቁና እንደ ሦስተኛ ፓርቲ ላለመወዳደርም በግልጽ ቃል ያልገቡ መድረኩ ላይ ከነበሩት 10 ተወዳዳሪዎች እርሳቸው ትራምፕ ብቻ ነበሩና በተከራካሪዎቹ ሪፐብሊካኖች መካከል ጥርጣሬን ሳይፈጥሩ አልቀሩም።
በትናንቱ ክርክር ግን ሌሎች ጠንካራ ነጥቦችን ያነሱ ተፎካካሪዎችም ተደምጠዋል። የቀድሞ የፍሎሪዳ ገዢ ጄብ ቡሽ፣ የዊስኮንሲኑ ገዢ ስካት ዋከር፣ የኦሃዮው ገዢ ጃን ካሲች የብዙዎችን ድጋፍ ያገኙ ይመስላሉ። ዶናልድ ትራምፕን በጽኑ ይቃወሙ የነበሩ ብቸኛው ተፎካካሪ የኬንታኪው ሴናተር ራንድ ፖል ነበሩ። ዋና ጥያቄ የሚሆነው ይላል ዘጋቢ ጂም ማሎን፣ ትራምፕን ንቆ ከማለፍ ይልቅ ፊት ለፊት የሚቃወም ሌላ ሪፐብሊካን ይመጣ ይሆን? በቀጣዩ ክርክር የሚታይ ይሆናል።
ከኢራን ጋር የተደረሰውን የኒውክሌር ስምምነት አንድ ታዋቂ የዴሞክራቲክ ፓርቲው አባል በብርቱ ነቀፉ። ስምምነቱ በምክር ቤቱ አባላት ተቀባይነት እንዲያገኝ ፕሬዚደንት ባራክ ኦባማ ብርቱ ጥረት እያደረጉ መሆናቸው ይታወቃል። የፕሬዚደንቱ የፕሬዚደንት ኦባማ ከፍተኛ ደጋፊ ከሆኑት መካከል አንዱ ዴሞክራቱ ሴናተር ቻክ ሹመር አውጥቼ አውርጄ ካሰብኩበት በኋላ አዝናለሁ፣ ከተቃዋሚዎች ጋር ለመቆም ወስኛለሁ ብለዋል። ይሁዲው የኒውዮርክ ሴናተር ሹመር በተቃራኒ ጎራ መሰለፋቸው ይፋ የሆነው ከኒውዮርክ ሌላው አይሁድ ዲሞክራት ኤልየት አንጀል ስምምነቱን በመቃወም መግለጫ ካወጡ በኋላ መሆኑ ታውቋል።
በአንድ የሳውዲ መስጊድ ውስጥ በአጥፍቶ ጠፊ የቦምብ ፍንዳታ ለተገደሉት 15 ሰዎች ኃላፊው እኔ ነኝ ሲል እዚያው ሳውዲ የሚገኝ አዲስ የእስላማዊ መንግሥት ነኝ ባዩ ነውጠኛ ቡድን አጋር ይፋ አደረገ። የሂጃዝ ክፍለ ሀገር የእስላማዊ መንግሥት አባል መሆኑን የሚናገረው ይኸው ቡድን አብሃ ከተማ ውስጥ በሚገኝ መስጊድ ምዕመናን ጸሎት ላይ እንዳሉ ፍንዳታውን እንዳደረሰ ገልጧል። አባህ በጦርነት ከምትታመሰው የመን ድንበር ጋር በምትገኘው የደቡብ ሳውዲ አረቢያ ከተማ አጠገብ ትገኛለች። ጥቃቱን የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በጽኑ አውግዟል። ራሱን እስላማዊ መንግስት የሚለው አማጺ ቡድን ለአንድና ለመጨረሻ ጊዜ መወገድ አለበትም ሲል የምክር ቤት አባሉ ተስማምተዋል።
የካሜሩን ፖሊሶች የአፍሪክ ሚዲያ በተባለ በአፍሪካ የትልልቅ ከሚባሉት ቴሌቪዥን ቻናሎች አንዱ በሆነው ያውንዴ በሚገኙ ጽህፈት ቤቶቹ ላይ ወረራ አካሄደው ዜና ማሰራጨት እንዲያቆሙ ካዘዟቸው በኋላ በርካታ ጋዜጠኞች ለመደበቅ ተገደዋል። የሀገሪቱ ብሔራዊ የኮሚኒኬሽንስ መማክርት ትዕዛዙን ያስተላለፍኩት የአፍሪክ ሚዲያ በተደጋጋሚ ስነ ምግባር ባለማክበሩ ነው ብሏል። የአሜሪካ ድምፅ ራዲዮ ዘጋቢ ሞኪ ኤድዊን ኪንዜካ ከያውንዴ የላከውን ዘገባ አዳነች ፍሳዬ ታቀርበዋለች።
የካሜሩን የኮሚኒኬሽንስ መማክር ተጠባባቂ ፕሬዚደንት ፒተር ኢሶካ አፍሪክ ሚዲያ ባለፈው ሰኔ ወር ለአንድ ወር ያህል ስርጭት እንዲያቆም የተላለፈውን ትዕዛዝ አሻፈረኝ በማለት ማሰራጨቱን ቀጥሏል ብለዋል። ሁለቱ የሚዲያ ጋዜጠኞች በተደጋጋሚ ሙያዊ ስነ ምግባር ባለማክበራቸው ለስድስት ወራት ያህል እንዲታገዱ የተላለፈው ትዕዛዝንም አላከበሩም ይላሉ ተጠባባቂው ፕሬዚደንት።
The divisional officer for Yaoundé 2 and the number of officials of
Yaoundé ያለው የመማክርቱ ክፍል ኃላፊ እንዲሁም ህግና ስርዓት አስከባሪዎች የሚዲያውን መስሪያ ቤት ሄደው አሽገውታል። እንደሰማነው ከሆነ ግን አሁንም ስርጭታቸውን ቀጥሏል። የወሰዱትን እርምጃ የማስከበሩ ጉዳይ የመማክርቱ ክፍል ኃላፊና የአስተዳደሩ ፈንታ ነው።
የኮሙኒኬሽኑ መማክርት በተጨማሪም አፍሪክ ሚዲያ የግለሰቦችን የተቋማትንና የውጭ ሀገሮችን ገጽታ ሊያጠልሙና ክብራቸውን ሊነኩ የሚችሉ ፍትህ የጎደላቸው ክሶችን ሰንዝሯል ሲል ወንጅሏል። ካሜሩን ያለው የእንግሊዝኛ ተናጋሪ ጋዜጠኞች ማህበር አባል ኪኒ እንሶም ቴሌቪዥን ጣቢያው የእገዳውን ትዕዛዝ ማክበር ነበረበት ይላል።
When we talk about the press, we should also talk about ethics. How free is the
ስለ ፕሬስ እናውራ፣ ስለ ስነ ምግባሩም ማንሳት አለብን። ስለ ጋዜጠኝነት ሀሁ ያልቆጠረ ሰው ሚዲያው ውስጥ ዘው ብሎ ሲገባ ምን ያህል ነጻ ይሆናል?
ሁለቱ ጋዜጠኞች ማግነ ታጃ ጁሊያናና መሐመድ ባቻር ላደን ከስራ ታግደዋል። እነሱና የስራ ባልደረቦቻቸው መስሪያ ቤቱ ከታሸገበት ጊዜ አንስቶ በይፋ አልታዩም። ዋናው ጽህፈት ቤቱ ማላቦ ኢኳቶሪያል ጊኒ የሆነው የአፍሪክ ሚዲያ ቴሌቪዥን ጣቢያ ግን ስርጭቱን ቀጥሏል።
ተጠርጣሪ እስላማዊ ነውጠኞች ማዕከላዊ ማሊ ውስጥ በሚገኙ ሁለት ሆቴሎች ላይ ባደረሱት ጥቃት አምስት የማሊ ወታደሮችን ገድለው ሌሎች አያሌ ሰዎች ማገታቸውን ተገለጠ። የማሊዋ ሞፕቲ ክልል ገዢ ከማን ካኔ ወደ አፍሪካ ለሚተላለፈው የአሜሪካ ድምፅ ፈረንሳይኛ አገልግሎት እንደተናገሩት ወታደሮቹ ዛሬ አርብ የተገደሉት ታጣቂዎቹ ሲቫሪ ከተማ ውስጥ የሚገኙትን ዲቦ እና ብሊቦስ የተባሉትን ሆቴሎች ባጠቁበት ወቅት ነው። የማሊው ጦር ኃይል በታጣቂዎቹ የታገቱትን አራት ፈረንሳዮች ለማዳን ይችል እንደነበር የተናገሩት ገዢው ነገር ግን አንድ የዩክራይን ዜጋና ሌላ አንድ ደቡብ አፍሪካዊ በህንፃ ውስጥ ነበሩ ብለዋል። የማሊው ጦር ኃይል ከባማኮ የሚመጣውን ጣልቃ ገብ ሰራዊት ይጠባበቅ እንደነበርም ነው የተነገረው። ምንም እንኳ የተባበሩት መንግስታት ድርጅት ሰላም አስከባሪዎች ቢኖሩም ሰሜንና ማዕከላዊ ማሊ ውስጥ እስላማዊ ነውጠኞች እየተጠናከሩ መምጣታቸው ተነግሯል።
ምስራቃዊ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ ዛሬ ጠዋት የደረሰ ርዕደ ምድር ቢያንስ ሁለት ሕፃናትን እንደገደለ አሶሺየትድ ፕሬስ የዜና አውታር ዘገበ። ርዕደ ምድሩ በሬክተር መለኪያ 5.6 ተመዝግቧል። የነውጡ መነሻ የኮንጎዋ ቡካቡ ከተማና የታንጋኒካ ሐይቅ አካባቢ ሲሆን ሕፃናቱ የሞቱት ቡካቡ አጠገብ ያለው መኖሪያ ቤታቸው ጣሪያ በተመታበት በፈረሰበት ወቅት ነው። የነውጡ ንዝረት እስከ ምስራቅ ጎማ ከተማ 217 ኪሎ ሜትር ድረስ መሰማቱ ተዘግቧል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ታይዋንን ብርቱ ስጋት ላይ የጣለው ከፍተኛ ማዕበል ከመከሰቱ አስቀድሞ ባለሥልጣናት ዛሬ አርብ ትምህርት ቤቶችንና መስሪያ ቤቶችን ዝግ አድርገው ውለዋል። የደሴት አካባቢ ነዋሪዎችም ከፍተኛ ወደሆነ ወደ ተራራማ ቦታ እንዲዛወሩ ማድረጋቸው ተነግሯል። አደገኛ ተብሎ የተገመተውና ታይፉን ሳውዲሎ የሚል ስም የተሰጠው ይኸው ማዕበል ታይዋንን ዛሬ አርብ ማምሻው ላይ አሊያም ነገ ቅዳሜ ማለዳ ይመታል ተብሎ ስጋት አለ።
ሳዑዲ አረቢያ ሁለት ኢትዮጵያውያንን ከትናንት በስቲያ በሞት መቅጣቷ ተዘግቧል። ኢትዮጵያውያኑ ታስረው የነበሩት ጂዛን በሚገኘው እስር ቤት ውስጥ እንደነበረ ታውቋል። በኢትዮጵያውያኑ ላይ የሞት ቅጣቱ የተፈጸመባቸው አንገት በመቅላት መሆኑ ታውቋል። እዚያው ጂዛን እስር ቤት ውስጥ ከሚገኙ ኢትዮጵያውያን መካከል ማምሻውን ባልደረባችን ገብረ ገብረ መድህን በስልክ አግኝቶ አንዱን አነጋግሮ ነበር። እኚህ ኢትዮጵያዊ እስረኛ የሚናገሩት የተገደሉትን ሰዎች ያውቋቸው እንደነበረ ነው። ለአራት ዓመት ያህል አብረን ታስረን ቆይተናል። ከትናንት በስቲያ በኢትዮጵያ አቆጣጠር ሐምሌ 29 ነው የሚሉት ከእኛ ነጥለው ወስደው በጣም በሚያሳዝን ሁኔታ አንገታቸውን ቀልተው ገድለዋቸዋል ብለዋል። ለምን ተገደሉ? ፍርዱ እንዴት ተላለፈባቸው? ይህንንም ተናግረው ነበረ እኚሁ ኢትዮጵያዊ።
ሕጂ ናይ ዞም ቆልዑ ያው ነብሲ ቅትለት እዩ ዝብል እቲ ወንጀሎም ነብሲ ቀቲሎም እዮም ዝብል ናይ ከምኦም ኢትዮጵያዊ ነይሩ ኣጋጣሚ ከምቲ ዝዕልሉና ዝነበሩ ብዝኾነ
ነፍስ በማጥፋት ነበር የተከሰሱት። ኢትዮጵያዊ ነበሩ። በአጋጣሚ በተፈጠረ ግጭት ከሌላ ኢትዮጵያዊ ጋር ማለት ነው ገደሏቸው ነው ክሱ የሚለው። በድንገት ተጋጭተው እንደ ተገደሉ ነው የሚናገሩት እኚሁ ሰው። ይሁን እንጂ ሳውዲ አረቢያ መንግስት ይህንን ነገር ጠበቅ አድርጎ አያጣራም እንዲህ አይነቱም ብለዋል። የዛሬው ቅጣት አፈጻጸም ወይም አገዳደል ለየት ያለ ነው ብለዋል እኚሁ ኢትዮጵያዊ። በአረብኛ ተዕዚር ብታት በሚባል አካላትን በሚቆራርጡበት አገዳደል ነው እጃቸውን ብቻውን፣ እግራቸውን ብቻውን፣ አንገታቸውን መጨረሻ ላይ ብቻውን አንድ በአንድ እየቆራረጡ ነው የገደሏቸው። በጣም በሚዘገንን ሁኔታ ነው የገደሏቸው ነው የሚሉት እኚሁ ኢትዮጵያዊ። ስለዚህ ይህ ሁኔታ እንደገለጽኩት ለዚህ ሁኔታ እያጋለጠን ያለው የመንግስታችን ድክመት ነው። እዚህ ታስሮ ያለ ሁሉ ወንጀለኛ ነው ወይም አይደለም የሚጣራለትና የሚከታተልለት ማንም የለም ብለዋል እኚሁ ኢትዮጵያዊ። እዚያው ጂዛን እስር ቤት ውስጥ 1000 ኢትዮጵያውያን ታስረው እንደሚገኙ ገልጸዋል። ሳውዲ አረቢያ የቀጣቻቸው ወይም የገደለቻቸው ሁለት ኢትዮጵያውያን አረጋዊ ኃይለ ማርያምና ሀዲሽ ዘላለም የሚባሉ ናቸው። ይህንን የሳውዲ አረቢያን እርምጃ ሌላ አንድ ፓኪስታናዊ፣ አንድ ሳውዲ አረቢያዊ እንደተገደሉበት ዜናው አመልክቷል። የግድያ ዘመቻ ሲል አንድ የሰብአዊ መብቶች ተሟጋች ድርጅት አውግዞታል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ 13865 ኪሎ ሄርዝ በ25 ሜትር ባንድ በ12040 12080 እና 12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ነሐሴ 1 2007 ምሽት ፕሮግራም ነው።
አቤት የምንለው መንግስት አምስቱን ታሳሪዎች በመልቀቅ ከፊል ፍትህ ሰጥቷል። በሶማሊያና ጋዜጠኞች ጉዳይ መንግስት ከፊል ፍትህ ሰጥቷል፣ ግን ሙሉ ፍትህ መስጠት አለበት።
አቶ አመሃ መኮንን ናቸው የሰማችኋቸው። የዞን 9 ጋዜጠኞችና የኢንተርኔት አምደኞች ጠበቃ ናቸው። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም በቅርቡ ለቪኦኤ ለሰጡት ቃለ ምልልስ ከሰጡን ምላሽ የተወሰደ ነው። በሁለተኛው አጋማሽ ክፍለ ጊዜ ጠብቋቸው፣ በስፋት ይመለሳሉ።
የሁለተኛው አጋማሽ መደበኛ ቅንብሮች ተዘጋጅተዋል፣ በቅደም ተከተል ይደመጣሉ። አሁን የዕለቱ አብይ ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋግራለን። ቀዳሚው የዕለቱ አብይ ርዕስ ነው።
ላልተወሰነ ጊዜ ቆሞ የነበረው ወደ አረብ ሀገሮች የሚደረገው የሥራ ጉዞ በመጪው ዓመት የመጀመሪያ ወራት እንደሚከፈት የሠራተኛና ማኅበራዊ ጉዳይ ሚኒስቴር አስታውቋል። እስክንድር ፍሬው የሚኒስቴር መሥሪያ ቤቱን የሕዝብ ግንኙነት ዳይሬክተር አቶ ግርማ ሸለመን አነጋግሯል። አሰራሩ እንደ ቀድሞ አይሆንም ብለዋል አቶ ግርማ። የእስክንድር ዘገባ ይቀጥላል።
በቤት ሰራተኝነትና በሌሎችም የሥራ መስኮች ለመቀጠር ወደ መካከለኛው ምስራቅ አገራት የሚሄዱ ኢትዮጵያውያን በርካታ ናቸው። እናም እነዚህ የአረብ አገራት የኢትዮጵያውያኑ መዳረሻ ሆነው ቆይተዋል። በ2001 ዓ.ም ተመረተ በወጣው የግል ሥራና ሰራተኛ ማገናኘት አዋጅ ቁጥር 632 መሰረት የሚንቀሳቀሱ ከ400 በላይ ኤጀንሲዎችም ኢትዮጵያውያኑን ወደ መካከለኛው ምስራቅ በመላክ ሥራ ላይ ተሰማርተው ነበር። በሕጋዊ መንገድ ከተቋቋሙት ኤጀንሲዎች በተጨማሪ በሕገ ወጥ መንገድ የሚጓዙት ለአደጋ የሚጋ ያለጡትን በርካታ ናቸው። በእነዚህ ዜጎች ላይ የሚደርሰው እንግልትና በደልም ለጆሮ አዲስ አይደለም። ይህንኑ መነሻ ያደረገው የኢትዮጵያ መንግስት ወደ እነዚህ የአረብ አገራት የሚሄዱ የስራ ስምሪት ጉዞዎችን ካገደ ከአንድ አመት በላይ ተቆጥሯል። በዚህ ጊዜ ውስጥም የዜጎችን ደህንነት የበለጠ ያስጠብቃሉ የተባሉ ሁለት አዋጆች ሲረቀቁ ቆይተዋል። አንደኛው አዋጅ በቅርቡ በህዝብ ተወካዮች ምክር ቤት መጽደቁን የሰራተኛና ማህበራዊ ጉዳይ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ግርማ ሸለመ ለቪኦኤ አስታውሰዋል።
በቅርቡ በፍትህ ሚኒስቴር ተዘጋጅቶ የጸደቀ አዋጅ አለ። ይህም አዋጅ የህገወጥ የሰዎች ዝውውርና ስደትን ለመከላከል የሚያስችል አዋጅ ማለት ነው። ይሄ በቅርቡ ሰኔ 26 አካባቢ ለህዝብ ተወካዮች ምክር ቤት ቀርቦ ጸድቋል። ጸድቆ ስራ ላይም እንዲውል ተደርጓል። ይሄ አዋጅ በህገወጥ የሰዎች ዝውውር አዘዋዋሪዎች ላይ ከፍተኛ ቅጣት የሚጥል ነው። እስከ ሞት ፍርድ ድረስ የሚያስጥል አዋጅ ጸድቆ ስራ ላይ ውሏል።
ከ2001 ዓ.ም ጀምሮ ሲሰራበት የቆየውንና የግል ስራና ሰራተኛ ማገናኘት አዋጅ የሚባለውን የሚተካው አዲሱ የውጭ ሀገር የስራ ስምሪት አዋጅ ደግሞ በሚቀጥለው ዓመት መጀመሪያ እንደሚጸድቅ አቶ ግርማ ጠቁመዋል። የስራ ስምሪትን በቀጥታ የሚመለከተው ይሄኛው አዋጅ መጓዝ ለሚፈልጉ ዜጎች መስፈርቶችን እንደሚያስቀምጥም አብራርተዋል።
ይሄ አዋጁ አዲሱ አዋጅ በዋናነት ከስልጠና ጋር ተያይዞ ለዜጎቻችን ምን አይነት ስልጠና ማግኘት አለባቸው። ቀደም ሲል በነበረው አዋጅ ይሰጥ የነበረው ስልጠና በጣም አጭር ነው። ስልጠና ሳይሆን የቅድመ ጉዞ ገለጻ፣ ፕሪ ዲፓርቸር ኦሪንቴሽን የምትባለች እሷም የግማሽ ቀን ገለጻ ነች፣ የማስተዋወቅ ነው። ነገር ግን በአሁኑ ሰዓት ቢያንስ ከአንድ ወር እስከ ሶስት ወር የሚዘልቅ በሁለት መስኮች ዘርፎች ማለትም በሀውስ ኪፒንግ እና በኬር ጊቪንግ ላይ የስልጠና
በቤት አያያዝና በህጻናት እንክብካቤ ነው።
ከህጻናት ሊሆን ይችላል፣ አረጋዊያት ሊሆን ይችላል። በእነዚህ እንክብካቤ ላይ ስልጠና የመስጠት የሚሰጥ ስልጠና ነው የተዘጋጀ ያለው በተለይ በአራቱ ክልሎች ማለትም በአማራ፣ በኦሮሚያ፣ በደቡብ ብሔር ብሔረሰቦችና በትግራይ በተለይ እነዚህ አካባቢ ስደት የሚበዛበት የውጭ ሀገር የስራ ስምሪት የሚበዛበት ከመሆኑ ጋር ተያይዞ በእነዚህ አራቱ ክልሎችና በሁለቱ ከተማ መስተዳድሮች በድሬዳዋና አዲስ አበባ ለመስጠት የተለያዩ ከትምህርት ሚኒስቴርና ቴክኒክና ሙያ ማሰልጠኛ ተቋም ጋር በመሆን ካሪኩለም ተቀርጿል።
ስርዓተ ትምህርት ተቀርጾ
ዜጎቻችን ከዚህ ቀደም የነበሩ ባለመማራቸው ሰልጥኖ ባለመሄዳቸው ከአሰሪዎቻቸው ጋር የማይስማሙበት ሁኔታ ነው የነበረው። አሰሪው ለሚከፍለው ክፍያ ተመጣጣኝ ስራ ነው የሚፈልገው። ሰልጥኖ ካለመሄዳቸው ደግሞ ከአሰሪዎቻቸው ጋር የማይስማሙበት ሁኔታ ነው የነበረው።
ከዚህ ላይ ግን አቶ ግርማ ስልጠናው የሚሰጠው አሁን ገለጻው የሚሰጠው በእናንተ እንደነበር አስታውሳለሁ። በሰራተኛና ማህበራዊ ጉዳይ ሚኒስቴር ነው የግማሽ ቀን ገለጻ የተሰጣቸው የነበረው ወደ ተለያዩ የመካከለኛ ምስራቅ ሀገራት የሚሄዱ ኢትዮጵያውያን በአብዛኛው ሴቶች እና አሁን ግን በአዲሱ አዋጅ መሰረት ስልጠናውን የሚሰጠው የእናንተ መስሪያ ቤት ሆኖ ይቀጥላል ወይስ ቅድም ያሏቸው ከ400 በላይ ኤጀንሲዎች ብለዋል። እርግጥ እንደገና መመዝገብ እንዳለባቸውም ሰምተናል። ማን ነው የሚሰጠው ይህን ስልጠና?
ህጋዊ የሆነው ፍቃድ የሚያወጡ ኤጀንሲዎች በራሳቸው የሚሰጡ ስልጠና ይኖራል። የሚልኩትን ሰው መብቱ፣ ደህንነቱ፣ ክብሩ እንዲጠበቅ በሰላም ሄዶ ሰርቶ እንዲመለስ ኤጀንሲው በራሱ የሚሰጣቸው ስልጠናዎች የሚሰጣቸው ምክሮች በራሱ ይኖራል። ነገር ግን እንደ መንግስት ዜጎቻችን ወደ ተለያዩ የአረብ ሀገራት መካከለኛው ምስራቅ ሀገራት ለስራ በሚሄዱበት ጊዜ ሰልጥነው መሄድ አለባቸው በሚል ሁኔታ ከትምህርት ሚኒስቴር ቴክኒክና ሙያ ጋር በመነጋገር ካሪኩለም ተዘጋጅቷል። በእነዚህ ክልሎች ባሉ ቴክኒክና ሙያ ተቋማት ነው ስልጠናው የሚሰጠው። በእነዚህ ቀደም በተቀስቀስኳቸው በአራቱ ክልሎችና በሁለቱ ከተማ መስተዳድሮች ባሉ ቴክኒክና ሙያ ተቋማት በካሪኩለሙ መሰረት ይሰለጥናሉ። እነዚህ ልጆች ሰለጠኑ ማለት እንደ መንግስት በቀጥታ ውጪ ለመላክም አይደለም። ይህም ወደ ተለያዩ የአረብ ሀገራት በሚሄዱበት ጊዜ ሰልጥኖ ማሄዱ አንዱ ነው። ነገር ግን በአገር ውስጥም በዚህ መስክ በሚፈጠረው ስራ እንዲሳተፉ ለማድረግም ጭምር ነው። ሰው እነዚህ ልጆች በሚሰለጥኑበት ጊዜ ከሌሎች ተቋማት ጋር የስራ አፓረንት ይወጣሉ።
የተግባር ላይ ልምምድ
በሚወጡበት ጊዜ እዛው ሊቀጠሩ የሚችሉበት ሁኔታ ይኖራል። እዛው የሚቀሩበት ሁኔታ ሊኖር ይችላል። የስራትን በመፍጠር በማገናኘት ይኖራሉ። ዞሮ ስልጠናው ያው በቴክኒክና ሙያ ተቋማት የሚሰማ በአሰልጣኞች አማካኝነት የሚሰጥ ይሆናል።
በኢትዮጵያ መደበኛ ትምህርት ውስጥ እስከዚህ ክፍል እየተማረች የሚላለው ለምሳሌ አዋጁ
ደሞዛቸው ይታያል፣ የትምህርት ደረጃቸው ይጠቀሳል፣ የስልጠና ሁኔታዎች ይኖራሉ። በአጠቃላይ የዜጎቻችንን መብትና ደህንነት ክብር ሊያስጠብቁ የሚችሉ ነገሮች እንዲያቅፍ ተደርጎ ነው አዋጁ የተዘጋጀው።
ለስራ ስምሪት እንደሚሄዱት ኢትዮጵያውያን ሁሉ እነርሱን የሚልኩት ኤጀንሲዎችም ተጨማሪ መስፈርቶችን እንዲያሟሉ አዋጁ ይጠይቃል። ይሄው የውጭ ሀገር የሥራ ስምሪት አዋጅ በሕዝብ ተወካዮች ምክር ቤት ሲታይ መቆየቱንና በመጪው የ2008 ዓመተ ምህረት መጀመሪያ ይጸድቃል ተብሎ እንደሚጠበቅ አቶ ግርማ ጠቁመዋል። በዚሁ በ2008 ዓመተ ምህረት የመጀመሪያ ወራትም ወደ አረብ ሀገራት የሚደረገው የሥራ ስምሪት ጉዞ እንደገና እንደሚጀመር አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
ኢህአደግ በአባሎቹ በየደጋፊዎቹና የፓርቲው ደጋፊ ናቸው ተብለው በሚታሰቡ የህብረተሰብ ክፍሎች ላይ የበቀል እርምጃ እያደረሰ መሆኑን በመግለጥ የኢትዮጵያ ፌዴራላዊ ዲሞክራሲያዊ መድረክ ክስ አሰማ። በደቡብ ኢትዮጵያ፣ በኦሮሚያ፣ በትግራይ እንዲሁም በአዲስ አበባ ሰዎች እየታሰሩ አርሶ አደሮች ከየመንደሮቻቸውና ከየእርሻዎቻቸው እየተፈናቀሉ ናቸውም ብሏል መድረክ አክሎ። ጽዮን ግርማ የመድረክ ሊቀመንበር ፕሮፌሰር መረራ ጉዲናንና የሥራ አስፈጻሚ አባሉን አቶ ገብሩ አስራትን አነጋግራለች። ተከታዩን ዘግባለች።
የኢትዮጵያ ፌዴራላዊ አንድነት መድረክ ኢህአዴግ በምርጫው ወቅት በአባላቶቹና በደጋፊዎቹ ላይ የጀመረውን ግድያ፣ እስራትና እንግልት በመቀጠል ከምርጫው በኋላ ደግሞ በበርካታ አባላትና ደጋፊዎቻቸው ላይ የበቀል እርምጃ እየተወሰደ መሆኑን ተናገሩ። የመድረኩ ምክትል ሊቀመንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምጽ እንደተናገሩት በደቡብ ክልል አርሶ አደሮች ከእርሻ ይዞታቸው ተፈናቅለዋል። በኦሮሚያ ክልል በመልሶ ግንባታ ሰበብ መኖሪያ ቤታቸው እንዲፈርስ ተደርጓል። ማዳበሪያም በግዳጅ እንዲገዙ እየተደረገ ነው። ከዚህ በተጨማሪም ደግሞ ቁጥራቸው በርከት ያሉ ሰዎች ሰበብ እየተፈለገ እየታሰሩ ነው ይላሉ። ድርጊቱም ኢህአዴግን ባለመምረጣቸው ቅጣት ነው ብለዋል።
ዋናው ጉዳይ ቅጣት ነው። አዲስ አበባ ይጀምራል። አዲስ አበባ አካባቢ ቡራዩ የሚባለው እኛን አልመረጣችሁም ተብሎ ከቤተሰቦቻቸው ጋር በሺዎች የሚቆጠሩ ሰዎች ተፈናቅለዋል። እንዲያውም ቤታቸውን ማፍረስ ብቻ ሳይሆን ህገወጥ ቤት ሰራችሁ ብሎ የፍርድ ቤቱ በየፖሊስ ጣቢያው እየተንከራተቱ ነው። ቡራዩ አዲስ አበባ ከተማ ጎን ማለት ነው።
እርምጃው እየተወሰደ ያለው ሰፋ ባሉ የአገሪቱ ክፍሎች ውስጥ መሆኑን ገልጸው መድረክ ሪፖርት ሰብስቦ ይዟል ያሉትን አካባቢ ሲጠቅሱ
ሆሮ ጉዱሩ አካባቢ ለምሳሌ ደገባስ የሚባል የእኛ የኦሮሚያ ምክር ቤት ተወዳዳሪ ታስሮ ተደብድሞ በፖሊስ አዲስ አበባ ድረስ ሁሉ አስመጥተን አሳክመናል። ምሳሌ ሞጆ ላይ የተወዳደረ የአዲስ አበባ ዩኒቨርሲቲ ምሩቅ የሆነ ዝናቡ ዳምጦ የሚባል የፓርላማ ተወዳዳሪ አዲስ አበባ ውስጥ ታስረዋል። ሽሸመኔ አካባቢም የታሰሩ አሉ። ሀረር ኪሎ የሚባለው ሀረርጌ አካባቢ ብዛት ያላቸው ሰዎች የእህል እርዳታ ሁሉ ተከል እየተሰጣቸው አይደለም። በረሀብ ውው እያሉ ነው። ስፋት ያለው አካባቢ ነው ማለት ነው። ኦሮሚያ ውስጥም ደቡብም ብዙ አካባቢዎች ከትግራይ ድረስ መድረክ የተወዳደራቸው ቦታዎች እየደረሱ ያሉ ሪፖርቶች በጣም ሰፊ ናቸው።
ግለሰቦቹ ከታሰሩ በኋላ የተወሰኑት ፍርድ ቤት እንደሚቀርቡ፣ የተወሰኑት ድብደባ እየተፈጸመባቸው እንደሚለቀቁ ገልጸው ፍርድ ቤት የሚቀርቡት እስረኞች ባልፈጸሙት ተግባር ክስ ይዘጋጅላቸዋል ብለዋል።
ጸረ መንግስት እንቅስቃሴ ውስጥ ተገኝተሃል፣ ህገወጥ ስራ እየሰራህ ነው፣ የፈለጉትን ነው የሚለጥፉት። እሱ ችግር የለውም። ኦሮሞ አካባቢ ደግሞ የተለመደው ነገር አለ፣ ብዙ ችግር የሌለበት።
ድርጊቱ በጥቂት ሰዎች ላይ ብቻ ሳይሆን በመቶዎች ላይ የተፈጸመ የሚገኝ በመሆኑ ጉዳዩን በዝርዝር አስፍረው ለጠቅላይ ሚኒስትሩ ግልጽ ደብዳቤ መላካቸውን እንዲሁም ለሰብአዊ መብት ተሟጋች ድርጅቶች አቤቱታ ማስገባታቸውን ገልጸዋል። ግን ያገኘ ነው ምንም ምላሽ የለም ይላሉ።
እስካሁን ምንም ነገር የለም። ከባው ቀጥሏል፣ ስርዓቱ ቀጥሏል። ግን ለእኛ የተሰጠን መልስ የለም። እኛም ያው አቤታችን እንቀጥላለን፣ ለሚመለከተው ማሰማታችን እንቀጥላለን፣ ውውታችን ይቀጥላል። ህዝቡም ለመብቱ ለነጻነቱ እየተደራጀ መታገሉን እንዲቀጥል የበኩላችን ጥሪ እናደርጋለን። በዚህ ምክንያት እጃችን አጣጥፈን ቤት ገብተን የምንተኛበት ሰላማዊና ህጋዊ ትግላችን የምናቆምበት ምክንያት የለም።
ከምርጫውና ከዚህ ጉዳይ ጋር በተያያዘ መድረክ አጠቃላይ ግምገማ አድርጎ ውሳኔ ላይ ለመድረስ ነገና ከነገ በስቲያ ጠቅላላ ጉባኤ እንደሚካሄድ ፕሮፌሰር መራራ አስረድተዋል።
ነገ የምናደርገው ጉባኤ በአጠቃላይ እስካሁን የሁለት ሺህ ሰባቱ ምርጫ መገምገም ነው። ምን ተደረገ? ኢህአዴግ ምን አደረገ? ችግሮች የት ነበሩ? ምን አይነት ችግሮች ነበሩ? በምርጫ ጊዜ ምን አይነት ወከባ ነበር? ከምርጫው በኋላ ምን አይነት ሁኔታዎች ነበሩ? እነዚህ አጠቃላይ የኢትዮጵያን ፖለቲካ በመድረክ መነጽር መገምገም ነው። ከዛ በኋላ ደግሞ ጠቅላላ ጉባኤ የትግል አቅጣጫችንን ምን ምን ማድረግ እንዳለብን ጠቅላላው ጉባኤ እንዲወስንና በዛው መስመር ህጋዊና ሰላማዊ ትግላችን መቀጠል ነው።
የመድረኩ ስራ አስፈጻሚ አባል የሆኑት አቶ ገብሩ አስራት በበኩላቸው በዚህ ጉዳይ ላይ ተደጋጋሚ መግለጫ መስጠታቸውን ጠቁመው ስለ ሁኔታው ሲያስረዱ
ግድያዎችም አሉ። ከምርጫው በኋላ ሶስት አባላት ተገድለውብናል። ምርጫው ወቅትም ሁለት አባላት ተገድለውብናል እና በህይወት ሲታይ አምስት የመድረክ አባላት ተገድለዋል ማለት ነው። ብዙዎቹ ደግሞ በዛን ወቅትም ከዛም በኋላ ይታሰራሉ። እስካሁን ድረስም እስር ላይ ያላሉ በተለይ በርካታ አካባቢዎች በተለይ በኦሮሚያ በዚህ በደቡብ በርካታ እስረኞችም አሉ። ብዙ እንግልት ከስራ የማባረር ከመሬታቸው የማፈናቀል ማዳበሪያ መከልከል እና እንደዚህ እርዳታ መከልከል የመሳሰሉ በተለይ እነዚህ ታዛቢዎች የነበሩ አክቲቪስታዊ ተወዳዳሪዎች የነበሩ እንደዚህ ያሉ ብዙ ማስፈራሪያዎች፣ ዛቻዎች፣ እስሮች ከዛም አልፎ ግድያ፣ እንዲያውም ያልተጠራ ግድያ እስካሁንም ድረም የሶስቱም እንግዲህ አልተጠራም ያለ።
ኢህአዴግ በምርጫው ሙሉ በሙሉ ካሸነፈ በኋላ እንደዚህ ያለ እንቅስቃሴ የሚያደርገው ያደረገውን ስለሚያውቅ ነው ይላሉ አቶ ገብሩ አስራት።
ኢህአዴግ በአሁኑ ወቅት ከህዝቡ በጣም የራቀበት ሁኔታ ነው ያለው እና በመሬት ያለው ሁኔታ ህዝቡ በከፍተኛ ደረጃ ለውጥ ይፈልጋል። በምርጫ ዋዜማ የተመለከት ነው ይሄ ነው። ህዝቡና ኢህአዴግ በጣም ተለያይተዋል። ስለዚህ ህዝቡ መሀል ሆኖ እነዚህን የሚያደራጅ የህዝቡን ስሜት የሚያደራጅ ህዝቡን ለትግል የሚያንቀሳቅስ ኃይል ጭራስ አልፈለገም። ስለዚህ አሸንፎም እያለ ስጋቱ የሚታየው ህዝቡ በኢህአዴግ ላይ ያለውን ሙስና በጣም ስለተማረረ ከታች እስከ ላይ ያሉት ባለስልጣኖች የሚፈጽሙት ሙስና የተነሳ ያለው መማረር፣ በጣም ብልሹ የሆነ አስተዳደር፣ በወገን በጉቦ የሚኬድ እንዲሁም ምንም አይነት ፍትህ የማይገኝበት አሰራር ያለው ጥላቻ፣ በከተማም የነጋዴው ሮሮ አለ፣ የግብር ጫና፣ የመሬት ዝርፊያ፣ የመሬት ባለቤት፣ ይሄ ሁሉ ህዝቡን አንገሽግሽቷል። ኢህአዴግ ይህን በትክክል ያውቀዋል፣ የህዝቡን ልብ ትርታ ያውቀዋል። እና መቶ በቶን በመቶ ካሸነፈም በኋላ እንደዚህ ያለ ዘመቻ እንደዚህ ያለ እንቅስቃሴ የሚያደርገው እስካሁን ድረስ አልተማመነም፣ ያደረገውን ስለሚያውቅ ነው። በእርግጥ ድምፅ አግኝቶ የህዝቡን ይሁንታ አግኝቶ እንዳልተመረጠ ስለሚያውቅ ነው። ይሄ ነው መሰረቱ ይመስለኝ።
መድረክ በኢህአዴግ ላይ ያቀረበውን አቤቱታ በሚመለከት ከኢህአዴግ በኩል ምላሽ ለማግኘት አቶ ደስታ ተስፋው ጋር በተደጋጋሚ ብንደውልም ስልካቸው ባለመነሳቱ ምላሻቸውን ማካተት ሳን
የዘገባው ድምፅ በድንገት በመቆረጡ ይቅርታን ጠይቃለን። ምላሹን ማግኘት አልቻልንም በሚል ነው ጽዮን ዘገባውን የዘጋችው። ጽዮንን አመሰግናለሁኝ። ወደ ተከታዩ ዘገባ እናልፋለን። ግሪክ ውስጥ ስደተኞች ያሉበት ቀውስ በየአገሮቻቸው እየተካሄዱ ካሉ ጦርነቶች ከደረሰባቸው ወከባና እንግልት የከፋ እንዲሁም የከፉ የሰብአዊ መብቶች ጥሰቶችን ሸሽተው ለመጡት ለነኚህ በብዙ አስር ሺዎች የሚቆጠሩ ተፈናቃዮች ሌላ መቋቋም ከሚችሉት በላይ የሆነ ስቃይ መደቀኑ እየተነገረ ነው። ከቀን ወደ ቀን እየከፋ የመጣውን አስቸኳይ እርዳታ የሚሻ ሁኔታ ለመፍታት የአውሮፓ ሀገሮች የተሻለ ትብብር እንዲያሳዩ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ጥሪ አሰምቷል። ሊሳ ሽላይን ከዩኤንኤችሲአር ጽህፈት ቤት ዋና መቀመጫ ጄኔቫ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
የተባበሩት መንግስታት የስደተኞች ጉዳይ መስሪያ ቤት የአውሮፓ ጽህፈት ቤት ዲሬክተር በቅርቡ የነኝህን ለፍልሰት የተጋለጡ ሰዎች ይዞታ ለመመልከት ግምገማ ባካሄዱት ግምገማ በበርካታ የግሪክ ደሴቶች ያዩትን ሁኔታ የለየለት ቀውስ ብለውታል። ዲሬክተር ቪንሰንት ኮሼል አክለውም የተቀረው አውሮፓ ግሪክን መርዳት አለበት ነው ያሉት።
I've been working 30 years with UNHCR. I've visited many African countries in Asia. I've never seen a situation.
በስደተኞች ጉዳይ ጽህፈት ቤቱ ለ30 አመታት አገልግያለሁ። የተለያዩ የአፍሪካና የእስያ ሀገሮችን ተዘዋውሬ ጎብኝቻለሁ። ይህን የመሰለ ሁኔታ ከዚህ ቀደም ገጥሞኝ አያውቅም። ይህ እኮ የአውሮፓ ህብረት ነው። እጅግ በጣም ያሳፍራል። ደሴቶቹ ላይ የፈሰሱት ለከፋው ፍልሰት የተጋለጡ ሰዎች የገጠማቸው ስቃይ ፈጽሞ መሸከም ከሚቻለው በላይ ነው። እያየን ያለነው ተቀባይነት የሌለው በእጅጉ ከደረጃው ያነሰ የስደተኞች አያያዝ ነው። እንዲቆይላቸው እየተደረገ ያለ ምንም ነገር የለም። የውሃ አቅርቦት፣ የንጽህና አጠባበቅ ይሁን የምግብ እርዳታው ፈጽሞ የለም በሚባል ደረጃ ነው ያለው።
እንደ ዓለሙ ድርጅት መግለጫ እስካሁን ቁጥራቸው ከ124,000 በላይ ለፍልሰት የተጋለጡ ሰዎች አድካሚውንና ረዥሙን የባህር ጉዞ አጠናቀው ከዚህ ደርሰዋል ነው ያሉት። የሚበልጡትም በሌቮስት፣ ቺዮስ፣ ኮስ፣ ሳሞስ እና እንዲሁም ሌሮስ ከተባሉ ደሴቶች ደርሰዋል የተባለው አሃዝ ባለፈው ዓመት በተመሳሳይ ጊዜ ከተዘገበው የ750 እጅ ጥፍ መሆኑን ያመለከተው ዩኤንኤችሲአር ባገባደድነው የሐምሌ ወር ብቻ 50,000 ሰዎች ከዚያ መድረሳቸውን ነው የገለጠው። ቁጥሩ በሰኔ ወር ከተዘገበውም ጋር ሲነጻጸር በ20,000 የላቀ ነው። ለዚህ የከፋ ፍልሰት የተጋለጡትን ሰዎች አስቸኳይ ትኩረት የሚሻ ሁኔታ ከተለምደው ፈተና ጋር የሚያመሳስሉ የመገናኛ ብዙሃን ዘገባዎች እንደታከታቸው የተናገሩት ዲሬክተር ኮሽ ያላክለውም አብዛኞቹ በአገራቸው ያለውን ጦርነት ምስቅልቅል ሸሽተው የመጡ አፍጋናውያን፣ ኢራቃውያንና ሶሪያውያን መሆናቸውን አመልክተዋል። የተባበሩት መንግስታት የስደተኞች ጉዳይ ጽህፈት ቤት ስር እየሰደደና እያደርም ይበልጥ እየከፋ በመሄድ ላይ ለሚገኘው ለዚህ ቀውስ የአስቸኳይ እርዳታ ጥሪ አቅርበዋል። ወደ ደሴቶቹ በመጉረፍ ላይ ያለውን ይህን በብዙ ሺህ የሚቆጠር ለፍልሰት የተጋለጠ ህዝብ ተቀብሎ ወደ ተቀባይ አገር ለማሸጋገር የሚያስችል ምንም አይነት የአሰራር ሂደት ያለመኖሩንም ዩኤንኤችሲአር አመልክቷል። ከዚህም ለከፋ አሰቃቂ አደጋ ለመዳረግ በቋፍ ላይ የሚገኘውን ህዝብ ለመታደግ የሚረዳ የገንዘብና የቴክኒክ እገዛ ለመስጠት አውሮፓ እስካሁን ካደረገችው በእጅጉ የላቀ ድርሻ በመወጣት የመሪነቱን ሚና መጫወት አለባት ነው ያለው። ድርጅቱ አክሎም የግሪክ ባለስልጣናት አንዳችን መጠጊያ ለሌላቸው ለእነኚህ ሰዎች ለመድረስ አስፈላጊውን የሰብአዊ እርዳታ መስጠት የሚያስችል አሰራር መዘርጋት አለባቸው ብሏል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭት ነው። በዌብሳይታችን www.amharic.voanews.com ላይም ታገኙናላችሁ። ክቡራትና ክቡራን አድማጮች፣ ፕሮዲውሰራችን ቴሌላይም ባክ፣ ቴክኒሻኑ ቮይቴክ ዞርኒያክ፣ የምሽቱ አስተናጋጆቻችሁ ሶሎሞን አባትና
አዲሱ አበበና
እሺ አዲሱ አበበ እያስተናገድናችሁ እንቆያለን። አሁን ከምሽቱ 3:34 ሆኗል አዲስ አበባ ላይ። ወደ ሁለተኛው ዝግጅት አጋማሻችን እንዘልቃለን። ብዙ ዝግጅቶች ስላሉን እየተጣደፍን ስለሆነ ነው አዲሱም ዘሎ የገባው ይመስለኛል። አሁን ወደ ሁለተኛው አጋማሽ ዝግጅታችን የመጀመሪያ ፕሮግራም እንዝለቅ።
ባለፈው ሳምንት ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ጋር ባደረግነው ቃለ ምልልስ ካነሳናቸው ነጥቦች መካከል የዞን 9 ጦማሪያንና ጋዜጠኞች ጉዳይ አንዱ እንደነበር ይታወሳል። ዘጠኙ ባንድ መዝገብ ተከሰው አምስቱ ሲፈቱ አራቱ ለምን እንደታሰሩ እንዲቆዩ እንደተወሰነ ለውጭ ጉዳይ ሚኒስትሩ ያቀረብነው ጥያቄና የሰጡት መልስ የተከሳሾቹ ጠበቃ አቶ አማሃ መኮንን መልስ ለመስጠት እንዲደውሉልን ምክንያት ሆኗቸዋል። ውጭ ጉዳይ ሚኒስትሩ የአምስቱ ጋዜጠኞች መፈታት ከፕሬዝዳንት ኦባማ የኢትዮጵያ ጉብኝት ጋር ግንኙነት እንዳለው ተጠይቀው ማስተባበላቸው አይዘነጋም። በነገራችን ላይ እስረኛዋ ጦማሪ ሶሊያና ሽመልስ በሌለችበት እንደተከሰሰች አይዘነጋም። አቶ አማሃ ከመንግስት በኩል ስለ ታሳሪዎቹ የሚሰጠው መልስ የተሳሳተ ነው ይላሉ። ትዝታነች አነጋገረቻቸው።
የዞን 9 ጦማሪያንና ጋዜጠኞች ጠበቃ አቶ አማሃ መኮንን አስቀድሜ አመሰግናለሁ። ባለፈው ሳምንት እንግዲህ ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር ባደረግነው ውይይት የደንበኞቹን ጉዳይ አንስቼላቸው ነበረ። እሳቸው በሰጡኝ መልስ ከፊሎቹ የተለቀቁት ተከታዮች ስለሆኑ ከፊሎቹ ደግሞ የወንጀሉ ዋና ጠንሳሾች ስለሆኑ ብለው ነበር እና እርሶ በዚህ ላይ ደንበኞቹን ወክለው መልስ ሊሰጡን ነው የጠየቁት። መጀመሪያ እስቲ ውጭ ጉዳይ ሚኒስትሩ የተናገሩትን ላሰማና ከዛ በኋላ እርሶ ደግሞ መልሶን ይሰጡበታል። ታስረው ከነበሩት ጋዜጠኞች እዚህ ከጦማሪዋና ከጋዜጠኞቹ መካከል አምስቱ ተፈተዋል። ፍትህ ሚኒስቴር ፍርዱን አቋርጦ ነው ተብሏል እና ሁሉም የተከሰሱት በአንድ ክስ ስለሆነ እነዚህ የተቀሩ ጋዜጠኞች እንዴት ያብራሩታል? ሰው ተመልካቹ አድማጩ ግራ ገብቶታል። አንድነት ነው የተከሰሱት እና እንዴት ነው ገሚሶቹ ተፈተው ገሚሶቹ የቀሩት የሚል ስለሱ ምን የሚሉን አለ?
እሱ እንግዲህ በፍርድ ቤት ሂደት ላይ የነበረ ነው። የተወሰኑት ቅድም እንደተባለው ሊፈቱ ይችላሉ። ይሄም የፍርድ ቤቱ ውሳኔ ነው። እኔ እንደሰማሁት እንግዲህ ፍርድ ቤቱ ለምን ወደዚህ ውሳኔ ያበቃው የሚል እንግዲህ ፕሮሰኪውተሩ ሁሉንም በአንድ ቢከስም የተወሰኑት የነበራቸው አስተዋጽኦ እና ሌሎቹ ለየቅል ነው ነው። አንዳንዶቹ ያው ከበድ ያለ ሊኖራቸው እንደሚችል አረጋግጧል። ሌሎቹ ግን ከተከታይነት ያለፈ ብዙ ነገር አልነበራቸውም ነው። እነሱ ቢወጡ ዋናዎቹና አንቀሳቃሽ የነበሩት ግን ለዚህ ጉዳይ እንግዲህ መልስ መስጠት ስላለባቸው እነሱ እንዲቆዩ ተደርጓል። ይሄ ነው እንግዲህ እኔ እስከማቀው ማለት ነው። ስለዚህ ፕሮሰኪውተሩ እነዚህ እስካሁን የቆዩበትም ጊዜ ሊበቃ ይችላል፣ ስለዚህ ከእነሱ ጋር ያለኝን አንስቻለሁ፣ እነሱ ሊወጡ ይችላሉ፣ እነዚህ ዋና የነበሩት አንቀሳቃሾች ግን መቆየት አለባቸው በሚል ነው። ፍሌክሲቢሊቲ ነው የሚያሳየው። ማለት አንድ ነገር ላይ ተዋናይ ሆነው ቢቆዩም ሁሉም ግን እኩል አስተዋጽኦ አልነበራቸውም ነው። በዛ ምክንያት የተወሰኑትን አስቀርቷል። የተወሰኑትን ደግሞ ችግርም ቢኖርባቸው ከነዛ ያነሰ ስለሆነ እነሱ ቢወጡ ችግር የለብኝም ብሎ በተወሰኑት ላይ ፎከስ ለማድረግ ወስኗል።
አቶ አማሃ መኮንን የዞን 9 ጦማሪያንና ጋዜጠኞች ጠበቃ፣ እስቲ እርስዎ ደግሞ የተቃወሙበትን ምክንያት ያስረዱን።
እሺ፣ አመሰግናለሁ ወይዘሮ ትዝታ ለሰጣችሁኝ እድል። እንደተባለው ተከሰሱት 13 ጋዜጠኞችና 7 ጦማሪያን መካከል 9ኙ እስር ቤት ነበሩ። ከእነዚህ ውስጥ አምስቱን መንግስት ወይም ክሱን ያቀረበው አካል የፍትህ ሚኒስቴር ክሱን አንስቷል እና ከእስር ተለቀዋል። ይሄ ያው እኛ በጸጋ የተቀበልነው ተገቢ እርምጃ ነው። ዘግይቷል የሚል ቅሬታ አለን። በእርግጥ ምክንያቱም እነዚህ የተለቀቁት 5 ታሳሪዎች የተለቀቁት ተባባሪ ስለሆኑ ነው እና በጉዳዩ ውስጥ ዋና ተሳትፎ ስለሌላቸው ነው እየተባለ ነው። ምንም ይሁን ምን በእኛ በኩል መለቀቃቸው ተገቢ ነው ምንል ነው ያለ ነው። ግን ያው ዘግይቷል። እዚህ ውሳኔ ላይ ለመድረስ 1 ዓመት መጠበቅ የሚያስፈልግ ነገር አልነበረም። ከሳሹ አካል ይህን እርምጃ ሲወስድ በቂ የህግ መሰረት ነበረው። ፍትህ ሚኒስቴር ከፍርድ በፊት በማናቸውም ሰዓት ክስ የማንሳት መብት አለው። ይሄ ብቻ አይደለም እንግዲህ እንደ ህግ ባለሙያ እኛ አሁን ያለን ግንዛቤም ፍትህ ሚኒስቴር ክሱን ያነሳው ተከሳሾችን ወይም ታሳሪዎችን ጥፋተኛ ለማሰኘት የሚያበቃ በቂ ማስረጃ ስለሌለው ነው የሚል እምነት ነው ያለን። ይሄንንም ማድረጉ ተገቢ ነው። ህጉ ብቻ ሳይሆን የመስሪያ ቤት ውስጥ የቢቢአር ጥናቱም ይሄንን ያሳያል። በክርክር ሂደት በአቃቤ ህግ በኩል ያለው ማስረጃ ደካማ ሆኖ ከተገኘ ፍትህ ሚኒስቴር ክስ እንደሚያነሳ ይናገራል። ከዚህ አንጻር ተገቢ እርምጃ ተወስዷል ነው። አሁን ጥያቄው እነዚህ ለምን ተለቀቁ ሳይሆን ቀሪዎቹ 4 እስረኞች ላይለቀቁ የሚችሉበት ምክንያት አለ ወይ የሚል ነው። በኩል አጥጋቢ ወይም ምንም አይነት ምክንያት የለም። ክቡር ሚኒስትሩም የተናገሩት ሌሎች የመንግስት ባለስልጣናትም ሲገልጹ የሚሰማው ሌሎቹ ያልተከሰሱት ዋና ወንጀል አድራጊ ወይም ናቸው በሚል ነው። ነገር ግን ይሄ የተሳሳተ ነው፣ ሙሉ በሙሉ የተሳሳተ ነው። ምክንያቱም ክሱ አሁንም ማየት ይቻላል፣ ሁሉም ተከሳሾች በዋና ወንጀል አድራጊነት የወንጀለኛ መቅጫ ስነ ስርዓት ህጉ አንቀጽ 32(1)(ሀ) እንዳለ ተጠቅሶ ሁሉም ተከሳሾች በዋና ወንጀል አድራጊነት ከዚህም በላይ እንደውም ወንጀሉን የፈጸሙት በቡድን ተደራጅተው ነው በሚል የወንጀል ህጉ አንቀጽ 38 ተጠቅሶ ነው ክስ የቀረበባቸው። እንግዲህ ለማለት እየተሞከረ እንዳለው ገሚሶች የታሰሩት በዋና ወንጀል አድራጊነት፣ ተለቀቁት ደግሞ በተባባሪነት አይደለም ክስ የቀረበባቸው። ስለዚህ በእኛ በኩል ታስረው ያሉ አራት ጦማሪያን ሳይለቀቁ ቀረ እየተባለ ያለበት ምክንያት በእኛ በኩል የምንቀበለው አይደለም። በዚህ አጋጣሚም አቤት የምንለው መንግስት አምስቱን ታሳሪዎች በመልቀቅ ከፊል ፍትህ ሰጥቷል። በጦማሪያና ጋዜጠኞች ጉዳይ መንግስት ከፊል ፍትህ ሰጥቷል፣ ግን ሙሉ ፍትህ መስጠት አለበት። ሌሎችንም ተከሳሾች እንደዚሁ ክሳቸውን ቢያቋርጥ ይበልጥ የሚያስመሰግነውና ፍትሁንም የተሟላ የሚያደርገው ይሆናል ብለን ነው የምናምነው።
እሺ፣ አቶ አመሀ መኮንን እስር ቤት የሚገኙት እንዲሁም የተለቀቁት የዞን ዘጠኝ ጦማሪያንና ጋዜጠኞች ጠበቃ ስለሰጡን ማብራሪያ እናመሰግናለን። በተለይም እስር ቤት የሚገኙት አራቱ ጦማሪያን ራሳቸውንም ለመከላከል እድሉ የላቸውምና እኛም ቢሮ ደውለው ይሄንን ቃል ለመስጠት ወይንም ማብራሪያ ለመስጠት ስለጠየቁ እናመሰግናለን።
እናመሰግናለሁ ወይዘሮ ትዝታ
ዜርስትሊ።
አድማጮች፣ በነገራችን ላይ ለአንድ ዓመት ያህል ታስረው የተፈቱት ጋዜጠኞች ተስፋለም ወልደየስ፣ ኤዶም ካሳዬ፣ ማህሌት ፋንታሁን፣ ዘላለም ክብረትና አስማማው ኃይለ ጊዮርጊስ ሲሆኑ አቤል ዋበላ፣ በፍቃዱ ኃይሉ፣ ናትናኤል ፈለቀና አጥናፉ አለማየሁ አሁንም በእስር ቤት ፍርዳቸውን እየተጠባበቁ ናቸው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጣዩ ቅንብር አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የአፍሪካ የምርጫ ታሪክ፣ ቻይና በአፍሪካ ዩናይትድ ስቴትስን ማጠፏ ተገለጸና የአፍሪካ ሚሊዮነሮች የሚሉት ርዕሶች ነው በዛሬው ፕሮግራማችን የምንመለከተው። ብሩኪንግስ የተባለው ዋሽንግተን ዲሲ የሚገኘው የጥናትና ምርምር ተቋም የሚያወጣው ድረገጽ ፕሬዚደንት ባራክ ኦባማ በቅርቡ አፍሪካን በጎበኙበት ወቅት ፕሬዚዳንታዊ ስልጣን ገደብ እንዲኖረው ያደረጉትን ንግግር መሰረት በማድረግ ባቀረበው ጽሑፍ እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት በአፍሪካ የሚካሄዱ ምርጫዎች ከተወዳዳሪ አልባ ተወዳዳሪዎች ወደሚኖሯቸው ምርጫዎች እንደተሸጋገሩ ይገልጻል። አፍሪካ ውስጥ እንደ አውሮፓ አቆጣጠር በ1980ዎቹ ዓመታት ተወዳዳሪዎች የቀረቡባቸው ምርጫዎች የተካሄዱባቸው የአፍሪካ ሀገሮች ከ20 በታች ነበሩ። በ1990ዎቹ ዓመታት ግን ወደ 72 ከፍ ማለታቸውን ድረገጹ ጠቁሟል። ከዛ ጋር ተያይዞም ሀገሮች መሪዎች በስልጣን ላይ የሚቆዩበትን የጊዜ ገደብ አስቀመጡ። የስልጣን ጊዜውም ከ7 ወደ 5 ወይም ከዛ ወዳነሰ ተቀነሰ። አዳዲስ ህገ መንግስቶችም ወጡ ይላል ጽሑፉ። ይሁንና ተወዳዳሪ የሌላቸው ምርጫዎችና መፈንቅለ መንግስታት እየቀነሱ ቢሄዱም በውድድር የተካሄዱ ምርጫዎች ወደ አመራር ሽግግር የሚያመሩት ብዙም አልተበራከቱም። ይህም ወደ ኋላ የመመለስ ስጋት እያሳደረ ነው። ግልጽ በሆነ ውድድር ስልጣን ላይ የወጡ መሪዎች ሳይቀሩ በስልጣን የጊዜ ገደብ አስፈላጊነት ላይ የጥያቄ ምልክት እያስቀመጡ ነው። በአህጉሪቱ ዙሪያ ህገ መንግስቶችን ለመለወጥ ሀሳቦችን የሚያቀርቡ ፕሬዚዳንቶች ብዛት እየተበራከተ ነው። ይህም መረጋጋትን ሳይሆን ወደ ኋላ መቅረትን ያስከትላል ሲል ብሩኪንግስ ድረገጽ ላይ የወጣው ጽሑፍ ያወሳል። በቡርኪና ፋሶና በቡሩንዲ ህገ መንግስቱን ቀይሮ በስልጣን ላይ ለመቆየት የተደረገው ጥረት ወደ ህዝባዊ መነሳሳትና ወደ ህይወት መጥፋት አምርቷል። ፕሬዚደንት ኦባማ በአፍሪካ ህብረት ባደረጉት ንግግር ለሶስተኛ ጊዜ ብወዳደር የማሸንፍ ይመስለኛል፣ ሆኖም ለመወዳደር አልችልም ያሉትም በቡርኪና ፋሶና በቡሩንዲ ሆነውን መሰረት በማድረግ ነው ይላል ብሩኪንግስ ድረገጽ ላይ የወጣው ጽሑፍ። የኮንጎ ዲሞክራሲያዊት ሪፑብሊክ፣ የኮንጎ ሪፑብሊክ፣ ኡጋንዳ፣ ሩዋንዳ፣ ኮንጎ፣ ጋቦን፣ ቻይናና ኢኳቶሪያል ጊኒ በመጪው ዓመት ምርጫ ያካሂዳሉ። የእነዚህ ሀገሮች ፕሬዝዳንቶች የስልጣን ጊዜ ገደብ ያሟሉ ናቸው። በእነዚህ ሀገሮች የሚከተለው ነገርና 2020 ዓመተ ምህረት ከመሙላቱ በፊት የስልጣን ገደባቸው የሚያበቃ መሪዎች በሚያደርጉት ነገር ነው የአስርተ ዓመቱ የአፍሪካ ሁኔታ የሚገመገመው ይላል። ብዙ የአፍሪካ ሀገሮች ከአንድ ፓርቲ ስርዓት ብዙ ፓርቲዎች ወደ ተካፈሉበት ውድድር የተሸጋገሩ ቢሆንም የሚያሸንፉት ያው በስልጣን ላይ የቆዩት መሪዎች ናቸው። ይህ ክስተት ታዲያ ምርጫው የሚጠበቀውን ውጤት ለማምጣት የሚያስችል ያህል አለመሆኑን እንደሚያመላክት ጽሑፉ ያስረዳል። ጥሩ ነገር ግን ናይጄሪያና ጋና ከመፈንቅለ መንግስታት ወጥተው ውድድር ወዳለበት ምርጫ እንደተሸጋገሩ ወደ ኋላ አልተመለሱም። እንዳውም የውድድር ሂደቱን በሚገባ እያስተካከሉ ሄደዋል ሲል ጽሑፉ ይገልጻል። አያይዞም ጽሑፉ ሞሪሸስን፣ ዛምቢያንና ቦትስዋናን የመሳሰሉት የአፍሪካ ሀገሮች ከነጻነት በኋላ ስኬታማ ምርጫዎች በማካሄዳቸው ከመፈንቅለ መንግስታትና በሌሎች መሰናክሎች ከመደናቀፍ መዳናቸው ጠቁሟል። እንደ ሞሪሸስ፣ ኬፕ ቨርዴ፣ ቦትስዋና፣ ቤኒን፣ ዛምቢያ፣ ኬንያና ጋና እንዲሁም ሌሎች ብዙ የአፍሪካ ሀገሮች ላካሄዷቸው ስኬታማ ምርጫዎች እያመሰገንን በእነዚህ ሀገሮችም ሆነ በሌሎች የአፍሪካ ሀገሮች የምርጫ ሂደቶቹ ትክክለኛውን አካሄድ እንዲይዙ ለማድረግ ገና ብዙ ስራ ይጠይቃል ሲል ብሩኪንግስ ድረገጽ አስገንዝቧል። ዘ ግሎብ ኤን ሜይል የተባለው የካናዳ ጋዜጣ ድረገጽ በበኩሉ ኦባማ አፍሪካን እያጡ መሆናቸውን የሚገልጽ ዘገባ አውጥቷል። ፕሬዚደንት ኦባማ በቅርቡ በአፍሪካ ያካሄዱት ጉብኝት በንግግርና በተምሳሌት ደረጃ መልካም ነበር። ነገር ግን የአፍሪካ መሪዎች በዲሞክራሲና በሰብአዊ መብት ማክበር ረገድ ያላቸውን ድክመት በይፋ የገለጹ ቢሆንም ጉብኝታቸው ለአፍሪካ ያቀረበው ተጨባጭ ነገር የለም ይላል። ይህን ጽሑፍ ያቀረቡት በዩናይትድ ስቴትስ የካናዳ አምባሳደር የነበሩት ዴሬክ በርኒና በካርልተን ዩኒቨርሲቲ ፕሮፌሰር የሆኑት ፌን ኦስለር ሃምተን ናቸው። አፍሪቃ የማያባራ የድህነት፣ የሙስናና የጸጥታ ችግር ቢንጸባረቅባትም ተጨባጭ የሆነ ብሩህ ተስፋ እየታየባት ነው። ዩናይትድ ስቴትስና ሌሎች በርካታ የምዕራብ አገሮች ግን ሁኔታውን እየተጠቀሙበት አይደለም በማለት ድረገጹ ያትታል። አዎንታዊ የሆነ ህዝባዊ ዝንባሌ የአፍሪቃን የኢኮኖሚ ትንሣኤ እያንቀሳቀሰ ነው። ኢትዮጵያን፣ አንጎላን፣ ቦትስዋናንና ታንዛኒያን በመሳሰሉት ሀገሮች ከፍተኛ የኢኮኖሚ እድገት እየታየ ነው። ይሁንና ምዕራቡ ዓለም ቻይና ለአፍሪቃ በምትሰጠው ትኩረትና በምታከናውናቸው ተጨባጭ ተግባሮች እየተበለጠ ነው። ቻይና ከሰሃራ በመለስ ባሉት የአፍሪቃ ሀገሮች የምታፈሰሙ አለንዋይ ከሶስት ዓመታት በፊት 18.55 ቢሊዮን ዶላር ደርሶ ነበር። ቻይና ከአፍሪቃ ጋር በምታደርገው የንግድ ልውውጥ በኦባማ ፕሬዝደንትነት ወቅት ከዩናይትድ ስቴትስ አልፋ ሄዳለች። ዩናይትድ ስቴትስ ከአፍሪቃ ጋር የምታደርገው የንግድ ልውውጥ ከሶስት ዓመታት በፊት 142 ቢሊዮን ዶላር ደርሶ የነበረ ቢሆንም ባለፈው ዓመት ወደ 73 ቢሊዮን ዶላር ወርዷል። ቻይና ግን ከአፍሪቃ ጋር ያላትን የንግድ ግንኙነት በአራት ዓመታት ውስጥ በእጥፍ ጨምራ ወደ 222 ቢሊዮን ዶላር አድርሳዋለች ይላል ዘ ግሎብ ኤን ሜይል ድረገጽ ላይ የወጣው ጽሑፍ። በጸጥታ አንጻርም ቢሆን ቻይና በአፍሪቃ ወታደራዊ ሰራተኞችን የምታበረክት አጋር እንደሆነች ጽሑፉ ይገልጻል። ለምሳሌ በያዝነው ዓመት አፍሪቃ ውስጥ ባሉት 9 የተባበሩት መንግስታት ድርጅት የሰላም ተልእኮዎች በ7ቱ የቻይና ወታደራዊ ሰራተኞች ተመድበዋል። ቀጣይ ተሳትፎ ያላቸው የምዕራብ ሀገሮች ግን እፍኝ የማይሞሉ ናቸው። የሚያስደስተው ነገር ግን አፍሪቃውያን የጸጥታ ችግራቸውን በራሳቸው ለመወጣት ሲሉ ብዙ እየጣሩ መሆናቸው ነው። የአፍሪቃ ህብረት የሰላም ጥበቃ አስፈላጊነትን ለማሟላት በተጠንቀቅ የሚጠባበቅ ኃይል መስርቷል። የአፍሪቃ ህብረት ብዙውን ጊዜ ከተባበሩት መንግስታት ድርጅት ጋር በመተባበር በ5 የሰላም ጥበቃ ተልእኮ ተሰማርቷል። ይሁንና አብዛኞቹ ተልእኮዎቹ በቂ ባጀትም ሆነ በቂ ወታደራዊ አቅርቦት ስለሌላቸው የውጭ ድጋፍ እንደሚያስፈልጋቸው እሙን ነው ሲል The Globe and Mail ጋዜጣ ድረገጽ ላይ የወጣ ጽሑፍ አስገንዝቧል። ኮርትስ የተባለው በኢኮኖሚ ጉዳይ ላይ የሚያተኩር ድረገጽ ደግሞ የአፍሪካ ሚሊዮነሮች ያሉት በናይጄሪያ፣ ግብጽና ደቡብ አፍሪካ ነው። ኬንያ ውስጥም ጥቂቶች አሉ ይላል። ስለ አፍሪካ እድገት መናገሩ ድግግሞሽ ቢመስልም እውነታነቱ እየተረጋገጠ ነው ሲልም ገልጿል። የአፍሪካ ኢኮኖሚ እድገት ባህሪ ላይ የተለያዩ ክርክሮች እየተነሱ ቢሆንም አንድ ግልጽ የሆነው ነገር ግን በአህጉሪቱ ዙሪያ አዳዲስ ሀብቶች እየተፈጠሩ መሆናቸውን ነው። አዲስ የዓለም ሀብት የተባለው የጥናት ተቋም ባወጣው ሀዝ መሰረት በ15 ዓመታት ውስጥ በአፍሪካ ከ1 ሚሊዮን ዶላር በላይ ሀብት ያላቸው ሰዎች ከ145% በላይ ማደጋቸውን ድረገጹ ጠቁሟል። በቀጣዩ 10 ዓመት ውስጥ ደግሞ በ45% ያድጋል ተብሎ እንደሚጠበቅ ጠቅሷል። ካለፉት 14 ዓመታት ወዲህ በአፍሪካ የነፍስ ወከፍ ገቢ በ133% ከፍ ብሏል። በተቀሩት ክፍላተ ዓለም ግን በ63% ነው ያደገው። ከአፍሪካ ትልቅ ምጥቀት የታየው በአንጎላ ነው። የአንጎላ የነፍስ ወከፍ ገቢ በ532% አድጓል። እንደ ኬንያና ናይጄሪያ በአፍሪካ ውስጥ ሀብታም ከሆኑት ሀገሮች አንዷ የነበረችው ዚምባብዌ ነፍስ ወከፍ ገቢ ዝቅተኛ ሆኗል። በ10 ሀገራት ውስጥ የ1 ሚሊዮን ዶላር ወይም ከዛ በላይ ሀብት ያላቸው ግለሰብ አፍሪካውያን ብዛት ደቡብ አፍሪካ ውስጥ 46800፣ በግብጽ 20800፣ ናይጄሪያ 15400፣ ኬንያ 8500 ሲሆን አስረኛውን ማለት የመጨረሻውን ቦታ በያዘችው ኢትዮጵያ የአንድ ሚሊዮን ወይም ከዛ በላይ ሀብት ያላቸው ሰዎች ብዛት 2800 እንደሆነ ኮርትስ የተባለው በኢኮኖሚ ጉዳይ ላይ የሚያተኩር ድረገጽ ዘግቧል። አድማጮች፣ ዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
እናመሰግናለን አዳነችን። አድማጮች፣ ወደ ተከታዩ ቅንብር እናልፋለን። በፕሬስ ነጻነት ዙሪያ ያተኮረ ውይይት ነው የሚሆነው።
ጋዜጠኛ ስመኝሽ የቆየ ወይም ሊሊ ፕሬዚደንት ኦባማ በዘንድሮው የዓለም ነጻነት መታሰቢያ ዋዜማ ባለፈው ሚያዝያ 23 2007 ዓ.ም ወደ ዋይት ሃውስ ከጋበዟቸው ሶስት ጋዜጠኞች አንዷ ነች። ስመኝሽ በአሁኑ ወቅት በእንግሊዝኛ መጠሪያው ናሽናል ኢንዶመንት ፎር ዴሞክራሲ በሚባለው ዋሽንግተን ዲሲ በሚገኝ ተቋም የጥናት ሥራዎችን በማካሄድ ላይ ትገኛለች። በዋይት ሃውሱ የፕሬስ ቀን ሥነ ሥርዓት ላይ በተለይ በኢትዮጵያ የመገናኛ ብዙሃን አያያዝና አካሄድ አሰራር ዙሪያ ከፕሬዚደንቱ ጋር የመነጋገር ዕድል ያገኘችውን ስመኝሽን ወይም ሊሊን አሉላ ከበደ አወያይቷል። ሚስተር ኦባማ አዲስ አበባ ላይ ከሰጡት ጋዜጣዊ መግለጫ ቀንጭቦ በማስታወስ ወደ ውይይቱ ይዘልቃል አሉላ።
ስመኝሽ፣ ፕሬዚዳንት ባራክ ኦባማ በኢትዮጵያ ጉብኝታቸው በተለይ መሠረታዊ የሰው ልጆች ነጻነትን ጨምሮ በመልካም አስተዳደር፣ የሰብአዊ መብት ጥበቃና በዲሞክራሲ ዙሪያ ከጠቅላይ ሚኒስትር ደሳለኝ ኃይለማርያም ጋር እንደተወያዩ የተናገሩትን በማስቀደም እንስማ።
We discussed steps that Ethiopia can take to show progress on promoting good governance, protecting human rights, fundamental freedoms, and strengthening democracy. And this is an area where we intend to deepen conversations.
ኢትዮጵያ መልካም አስተዳደርን ለማስፈን፣ ሰብአዊ መብትን ለመንከባከብ፣ መሰረታዊ ነጻነትን ለመጠበቅና ዲሞክራሲን ለማጠናከር የምትችልባቸው እርምጃዎች ላይ ተወያይተናል። ወደፊትም በእነዚህ ነጥቦች ላይ በጥልቀት የመወያየትና የመተባበር እቅድ አለን። ምክንያቱም በኢትዮጵያ ተስፋና በሕዝቧ እናምናለን።
ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በተነጋገሩባቸው ጭብጦች ያነሱትን አንድ ነጥብ ነው የጠቀሱት። ለአጠቃላዩ ዲሞክራሲያዊ ሂደት አስፈላጊ ናቸው ብለው የሚያምኑባቸውም ወደፊትም አብረው ለመስራት ለኢትዮጵያ ወሳኝ ናቸው፣ በኢትዮጵያ እናምናለን ያሉበትን ነው። ምን አስተያየት አለሽ?
በመሰረቱ የተናገሩት ነገር ትክክል ነው። የትኛውም እድገት የሚቀጥል ሆኖ እንዲታይ መልካም አስተዳደር እንጂ ዋና መሰረቱ ነው። ለኢኮኖሚውም፣ ለጸጥታውም፣ ለየትኛውም አገሪቷ ስለሚደረጉ ትልቅ ግንባታዎች ዲሞክራሲ፣ የህዝብ ተሳትፎ መኖር ህዝብ የሚፈልገውን ነገር የሚናገርበት መድረክ መኖር፣ ጥፋቶች ሲገኙ ደግሞ ጥፋቶችን የሚጠቁሙ አካላቶች እንደልባቸው መንቀሳቀስ ሲችሉ ያኔ ነው የተሟላ እድገትን ማምጣት የምንችለው። ስለዚህ ፕሬዚዳንት ኦባማ እንዳሉት የእነዚህ ነገሮች የኢኮኖሚውም የጸጥታውም ሁሉም ነገር መሰረቱ መልካም አስተዳደር ነው። መልካም አስተዳደር እንደ ልብ የመናገር ነጻነት መኖር፣ ህዝቡ ድምፁን ማሰማት የሚችልበት ነገሮች መኖር እና ከጠቅላይ ሚኒስትሩ ጋራ በሰፊው በዚህ ጉዳይ ላይ ተወያይተንበታል ብሏል። በዚህ የነበራቸው ውይይት ምን ይመስል እንደነበር አላውቅም። ምናልባት ጠንከር ያለ መልእክት እዛ ላይ አስተላልፈው ሊሆን ይችላል ጊዜ ተስፋ አድርጋለሁ። እና ደግሞም ነገሮች ወደፊት ሲቀየሩ ማየት በምንችልበት ሁኔታ ተያይተዋል ብዬ ተስፋ አደርጋለሁ።
መልካም። በተለይ የብዙዎች ድምጽ መሰማት መቻሉ፣ የፖለቲካ ሂደቱ ተሳታፊ ነኝ ብሎ ማመኑ አንድ ዜጋ የመናገር ነጻነትና የፕሬስ ነጻነት በአብዛኛው የግለሰቦችን ሀሳብ መግለጽና የፖለቲካ ምህዳሩ መስፋት አለመገኘቱ ነውና የሚተቸው በአብዛኛው። በዚህስ ላይ ምን ትያለሽ?
ልክ ነው፣ ቅድም እንዳልኩ ነው። ህዝቦች ማንኛውም ሀገር ውስጥ ለሚኖረው እድገት ተሳትፎ ሊኖራቸው ይገባል። አብረው ነው እድገት። ግን ህዝቦች ድምፅ የሚያሰሙበት ምንም አይነት መድረክ ሳይኖር ሲቀር ማንኛውም አይነት ሀገር ውስጥ የሚኖረው ተቃውሞ የሚታፈን ከሆነ በተለይ ደግሞ እንደ መንግስት ያልሆኑ ድርጅቶች፣ ማህበራት በምርጫዎቹም በተለያዩ የሰብአዊ መብት እንቅስቃሴዎች ላይ በተለያየ ደረጃ ላይ የሚሳተፉ ማህበራት፣ ድርጅቶች የሚንቀሳቀሱበት ምንም አይነት መድረክ ከሌለ፣ ሚዲያ ከሌለ፣ እነዚህ ሁሉ ከሌሉ ህዝብ ድምፅ ታፍኗል ማለት ነው። ምክንያቱም መንግስት ህዝቡን የሚያዳምጠው ቀጥታ በእያንዳንዱ ቤት እያንኳኩ አይደለም። መንግስት ህዝቡን የሚያዳምጠው በተለያዩ ቻናሎች፣ በተለያዩ ተቋማት ውስጥ በሚመጡ ድምጾች ነው። እነዚህ ተቋማት ደግሞ አንደኛው ሚዲያ ነው፣ አንደኛው ማህበራት ናቸው፣ አንደኛው ተቃዋሚ ፓርቲዎች ናቸው። እነዚህ የተለያዩ የህዝብ ድምፅ የማሰሚ አካላቶች ናቸው። ስለዚህ እነዚህ ከታፈኑ፣ እነዚህ ስፔስ ከሌላቸው በጋራ በአንድ ላይ ማደግ የሚለው ተረስቷል ማለት ነው። አብዛኛው ላይ ወድገት በሙሉ ህዝቡ ላይ እየተጫነ ነው እንጂ ህዝቡ አብሮት እየተቀበለው አይደለም ማለት ነው። ለዚህ ክትል ናቸው ፕሬዚዳንቱ ተናገሩ።
እስኪ ከዚሁ የሚከተል ሌላ ድምጽ እንስማ። በአፍሪካ ህብረት ተገኝተው ለመሪዎቹ እና ለህዝቡ በተመሳሳይ ያነሱት ሀሳብ እንስማና ወደ ቃለ ምልልሳችን እንመለሳለን።
Our nations must all raise our voices when universal rights are being denied. For if we truly believe that Africans are equal in dignity,
እነዚህ ዓለም አቀፍ የሰብአዊ መብቶች በአህጉሪቱ ሲጣሱ እናንተም ድምጻችሁን ማሰማት አለባችሁ። አፍሪካውያን እኩል ዓለም አቀፍ መሰረታዊ መብቶች አሏቸው። ይህ ሁላችንም ልንከራከርለት የሚገባ መርህ ነው። የምዕራባውያን ሐሳብ ብቻም አይደለም፣ ሰብአዊ ሐሳብ ነው።
እንደ ተከታተልሽው ጠንከር ብሎ የብዙዎችን ቀልብ መሳብ የቻለ የንግግራቸው አንድ ጫፍ ነው። አፍሪካውያን የሰውነት ክብራቸው እንዲጠበቅ ድምጻቸውን የማሰማት መብታቸው አስፈላጊ መሆኑን ብቻ ሳይሆን አሰሙ የሚል ማበረታቻ ነው የሰጡት። ብዙ ጊዜ ከሚፈራውና በግለሰቦችም ላይ ጭምር ሊመጣ ከሚችለው የመብት ገፈፋ እንዲወጡ፣ ነጻነታቸው እንዲቀዳጁ ያበረታታ ንግግር ነው። በዚህ ላይ ያለሽን አስተያየት እንውሰድ።
በጠቅላላው በአፍሪካ ህብረት ያደረጉት ንግግር በጣም ጠንካራ እና እንጀት የሚያረሱ ነበሩ ማለት ይችላለሁ። ምክንያቱም ለሚሰማ አካል ጠንካራ ማለት ስላለፍ ነው። ይሄ መልእክት የአሜሪካ አቋም ብቻ ሳይሆን የዓለም ህዝብ አቋም እንዲሆን ማለታቸው እጅግ በጣም ደስ የሚያሰኝ ነው። እኛ ከአሜሪካ መሳይ ኢትዮጵያን እንድትቀይርልን ወይም ትልቅ ተአምር እንድትፈጥርልን አይደለም የምንጠብቀው። ግን አትሊስት ነገሮች ትክክል ሳይሆኑ ሲቀሩ፣ በውስጥ በኩል ያለው ማንኛውም መድረክ ሲታፈን ልክ አይደላችሁም ብሎ የሚያነቃው የሚቆጣ ኃይል ያስፈልጋል። ስለዚህ አሜሪካን ኦባማን በጎብኝታቸው ወቅት ይህን ልክ አለመሆናቸውን እንዲነግሯቸው፣ ልክ የማይሰሩት ስራ ደግሞ በእያንዳንዱ ልክ ነን በሚሏቸው ጉዳዮች ላይ ተጽዕኖ የሚያሳርፍ ነው እና ይህንን የመብት ጥሰት አቁሙ፣ ጋዜጠኞችን ፍቱ፣ ማህበራት፣ ተቃዋሚዎች ድምፅ ይኖራቸው የሚለውን መልእክት አንድ ካልተሳሳተ የዓለም ህዝብ ይህንን ጉዳይ ለሚፈጽሙ ሀገራት መልእክት ሊያስተላልፍ ይገባል። እዚህ ላይ ደግሞ ሁሉም አብረው መስራት አለባቸው። ይሄ በጣም በአጠቃላይ አፍሪካ ህብረት ላይ የተናገሩት ንግግር በእውነት አንጀት የሚያርፍ
አበረታቶሻል። በግልጽ እንደሚታየው እነኚህ ንግግሮች ምን አይነት ተጨባጭ ፋይዳ ይኖራቸዋል? አንድምታዎቹስ ለሚሰማ ወገን ብለሻል፣ መለስ ብለን እንመለከታለን። ስመኝ ቆየ በዚህ በዩናይት ስቴትስ በሚገኘው ናሽናል ኢንዶመንት ፎር ዲሞክራሲ ተቋም ውስጥ በጥናት ባለሙያነት በመስራት ላይ ነው የምትገኘው። በተከታይ ፕሮግራማችን እንደምናገኝሽ ተስፋ አድርጋለሁ። ለዛሬው እግዜር ይስጥልኝ።
አመሰግናለሁ።
በነገራችን ላይ ክብራትና ክብራን አድማጮች አበበ ቢቂላ የተወለደው ሐምሌ 30 ነበር። በህይወት ቢኖር ዛሬ 81 ዓመት የሆነው ነበረ። ዘላለማዊ ክብርና ሰላም ከአበበ ቢቂላ ጋር ይሁኑ። ለማንኛውም ራዲዮን ሶኒ መሸጥ የጀመረው በዛሬው ዕለት የዛሬ 60 ዓመት ነው። እንግዲህ ክቡራትና ክቡራን አድማጮች ነገ ዝግጅት አለን። ዝግጅቶች ነገና ከነገ ወዲያ የሙዚቃ ቃና በያሊ ወይም በአፍሪካ ወጣቶች ፕሮግራም ላይ የተቀናበረ ዝግጅት በመስታወት ይጠብቋቸዋል።
ለማንኛውም ለዛሬ ምሽት ያዘጋጀነው በዚሁ ተደምድሟል። ፕሮግራሙን የመራልን ቴሌላይም ቤክ ነው።
እንደዚሁም ቴክኒሻኑ ቮቴክ ዞርኒያክ፣ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና ሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና
አዲሱ አበበንን አብራችሁ ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። ሰላም በደህና አደሩ። በእኛ በኩል The Voice of America